ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 28 2016 ዓ.ም ዝግጅታችን ጀመረ። በአዲስ አበባ ከተማ ለእሁድ ከተጠራው ሰልፍ ጋር በተያያዘ ብዙ ሰዎች እየታሰሩ ስለመሆኑ ተሰምተዋል።
ይህን ሰልፍ አስተባባሪ በመሆናቸው በዛ ምክንያት ነው እንግዲህ ሊያሳቸው ይችላል እንጂ ሌላ በግል ለሰፈት ወንጀል የለም።
አባላቶቻቸው እንደታሰሩ ካስታወቁት መካከል አንዱ የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ነው ቀደም ብለን የሰማናቸው። ሙሉ ጉዳይ በምሽቱ ይደመጣል። የሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ጤና ይስጥልን፣ እንደምን አምሽታችኋል፣ እንደምን ውላችኋል አድማጮቻችንና ተመልካቾቻችን። አስተናጋጃችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራን የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እንጻለን። ኤደን ገረመው ትጠብቃችኋለች።
በድጋሚ እንደምን አምሽታችኋል አድማጭ ተመልካቾቻችን። በኢትዮጵያ የአሜሪካ አምባሳደር መቀለንና ባህር ዳርን ጎበኙ። የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ወደ ጅቡቲ፣ ካታርና ኢትዮጵያ ያቀናሉ። የእስራኤል ኃይሎች ዛሬ አርብ በዌስት ባንክ ቱባስ በምትባል ከተማ አቅራቢያ በሚገኝ የስደተኞች መጠለያ ካምፕ ውስጥ ስድስት ፍልስጤማውያንን ተኩሰው ገደሉ የሚለውና ሌሎች ዜናዎችንም ይዘናል። አብራችሁን ትቆዩ ዘንድ በአክብሮት እጋብዛለሁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋ ባለፉት ሶስት ቀናት በመቀለና በባህር ዳር ከተሞች ጉብኝት አድርገው ከክልሎቹ ባለስልጣናትና የዩኒቨርሲቲ አመራሮች ጋር ተወያይተዋል። አምባሳደሩ ጉብኝቱን ያደረጉት የአሜሪካ መንግስት በክልሎቹ የሚያካሄዳቸውን ፕሮግራሞችና ሌሎች ተግባራቶችን ለበለጠ ለመረዳት እንደሆነ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ያወጣው ጋዜጣዊ መግለጫ አስታውቋል። አምባሳደሩ በመቀለ ባደረጉት ጉብኝት ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር የፕሪቶሪያውን የሰላም ስምምነት አፈጻጸም ሂደትንና በሰሜን ኢትዮጵያ ዘላቂ ሰላም በሚሰፍንበት መንገድ ላይ እንደተወያዩ ታውቋል። አምባሳደሩ በተጨማሪም በመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ፋና አጎንና በአሜሪካ የትምህርት ልውውጥ መርሃ ግብር ተጠቃሚ የሆኑ ተወካዮችን አግኝተው የዩናይትድ ስቴትስ መንግስት በትምህርትና በምጣኔ ሀብት መስክ እገዛውን በሚያጠናክርበት መንገድ ላይ እንደተወያዩ መግለጫው አስፍሯል። አምባሳደር ማሲንጋ በመቀለ ጉብኝታቸው በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የምገባ መርሃ ግብር ጣቢያንም ጎብኝተዋል። አምባሳደሩ በባህር ዳር በነበራቸው ጉብኝትም በክልሉ ፕሬዚዳንት አረጋ ከበደና ከከተማው ከንቲባ ጎሹ እንዳለማሁ እንዲሁም ደግሞ ከባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ ጋር ተወያይተዋል። በውይይታቸውም በአማራ ክልል ያለው ቀውስ በቁልፍ ተቋማትና በአጠቃላይ በህዝቡ ላይ ስላሳደረው ተጽዕኖ አምባሳደሩ ከባለስልጣኑ በቀጥታ መስማታቸውም ተገልጿል። አምባሳደሩ በሁለቱ ከተሞች ያደረጉት ጉብኝት ከሳምንት በፊት በአፋር ሰመራ ካደረጉት ጉብኝት ቀጣይ እንደሆነና ወደፊትም የህዝቡን ሁኔታ ይበልጥ ለመገንዘብ በሌሎች የሀገሪቱ ክፍሎች ጉብኝት እንደሚያደርጉም መግለጫው ጨምሮ አስታውቋል። ጉብኝቱ የአሜሪካ መንግስት ዘላቂ ልማትና እድገትን ለማምጣት የሚያደርገው ድጋፍ ይበልጥ ውጤታማ እንዲሆን ከአካባቢው አጋሮችና ተቋማት እንዲሁም ክልላዊ መንግስታት ጋር ለመመካከርና መልካም አጋጣሚን ለመፍጠር እንደሚጠቅም ከኤምባሲው የተገኘው ጋዜጣዊ መግለጫ አክሎ አመልክቷል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ከታህሳስ 6 ቀን እስከ ታህሳስ 6 2016 ዓ.ም በጅቡቲ፣ ካታርና ኢትዮጵያ ለሚኖራቸው ጉብኝት ወደ ምስራቅ አፍሪካ ይጓዛሉ። ማይክ ሃመር በጅቡቲ በሚኖራቸው ቆይታ የምስራቅ አፍሪካ በይነ መንግስታት ባለስልጣናትን ኢጋድን 41ኛ ልዩ የመሪዎች ጉባኤ የሚሳተፉ ሲሆን ከጉባኤው ጎን ለጎንም ከጅቡቲና ከሱዳን መንግስታት ባለስልጣናት ጋርም ይገናኛሉ። በአፍሪካ ቀንድ የአሜሪካ ልዩ ልዑክ ማይክ ሃመር በጅቡቲ በሚኖራቸው ቆይታ የሱዳንን ግጭት በቀጠናዊና ዓለም አቀፍ ጥረቶችን ለማስቆም በሱዳን ዴሞክራሲያዊ ሽግግር እንዲሳካ ለማበረታታት ያልተገደበ ሰብአዊ አቅርቦት እንዲሳለጥና ለግጭቱ ተጎጂዎች ተጠያቂነትና ፍትህ እንዲረጋገጥ ግፊት እንደሚያደርጉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። ልዩ ልዑኩ በካታር በሚኖራቸው ቆይታ ሜዶሃ ፎረም ላይ እንደሚሳተፉ ሲገለጽ፣ በሌላ በኩል ደግሞ የካታር ባለስልጣናት ጋር በሱዳን ስላለው ግጭትና የአፍሪካ ቀንድን ሰላም አስመልክቶ በሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶች ላይ ይወያያሉ ተብሏል። በኢትዮጵያም ከአፍሪካ ህብረት ባለስልጣናት ጋር ለመገናኘት እቅድ ያላቸው ልዑኩ በሱዳንና በአጠቃላይ የቀጠናው አንገብጋቢ ጉዳዮች ላይ እንደሚወያዩም ይጠበቃል። በተጨማሪም የኢትዮጵያ ባለስልጣናት የፕሪቶሪያውን ዘላቂ የተኩስ አቁም ስምምነት አፈጻጸምን እንዲቀጥሉ፣ የትጥቅ መፍታት መዋሃድና መልሶ ማቋቋም እንዲሁም የሽግግር ፍትህና ተጠያቂነት ሂደቶች ላይ መሻሻል እንዲያደርጉ ያሳስባሉም ተብሏል። አምባሳደር ማይክ ሃመር በአማራና በኦሮሚያ ክልሎች ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ፣ በግጭቱ ተሳታፊ የሆኑ ሁሉም አካላት ለሲቪሎች ደህንነት እንዲጨነቁ፣ ከጥላቻ ንግግሮች እንዲታቀቡና ሰብአዊ መብቶችን እንዲያከብሩም አሳስበዋል። ዚምባብዌ ነገ ቅዳሜ ምክር ቤታዊ ምርጫ ይካሄዳል። የሀገሪቱ ፕሬዝዳንት ኤመርሰን ምንጋጋዋ በማዕድን በከበረችው ሀገር ስልጣናቸውን እያጠናከሩ ባሉበት በዚህ ወቅት ምርጫው የሚካሄደው 9 ክፍት የምክር ቤት መቀመጫዎችን ለመያዝ ሲሆን አብዛኞቹ የተቃዋሚ ፓርቲ እጩዎች በምርጫው አይሳተፉም። የዋና ተቃዋሚ ፓርቲው ለለውጥ የቆሙ ዜጎች ጥምረት የምክር ቤት አባላት የምክር ቤት መቀመጫቸው መወሰዱን ተከትሎ የፖለቲካ ቀውሱ ተቀጣጥሎ ቀጥሏል። የሀገሪቱ ፍርድ ቤት ትላንት በሰጠው ውሳኔ አብዛኞቹ የተቃዋሚ ፓርቲ እጩዎች በነገው ምርጫ መወዳደር አይችሉም ተብሏል። የፍርድ ቤቱ ውሳኔ ጠቅላይ ፍርድ ቤት ካልቀለበሰው በስተቀር ህገ መንግስቱን ለመቀየር እየተንቀሳቀሰ ያለው ዛኑ ፒኤፍ በቀላሉ ተጨማሪ የምክር ቤት መቀመጫዎችን የሚወስድ ይሆናል። የእስራኤል ኃይሎች ዛሬ አርብ በዌስት ባንክ ቱባስ በምትባል ከተማ አቅራቢያ በሚገኝ የስደተኞች መጠለያ ካምፕ ውስጥ 6 ፍልስጤማውያንን ተኩሰው ገደሉ። የደቡባዊ ጋዛው የእስራኤልና ሐማስ ውጊያም 3ኛ ወሩን ይዟል። ይህ በእንዲህ እንዳለ የእስራኤል የጦር ኃይል በጎርጎሮሳውያኑ ጥቅምት 3 ቀን ደቡባዊ ሊባኖስ ውስጥ ስለሞተው የሮይተርሱ ጋዜጠኛ ጉዳይ በተያያዘው ምርመራ ላይ ምላሽ ሰጥቷል። የእስራኤል የጦር ኃይል ጋዜጠኛው ኢሳም አብደላን ስም ሳይጠቀስ ባወጣው መግለጫ በወቅቱ የሊባኖስ ሄዝቦላ ኃይሎች ድንበር ተሻጋሪ ጥቃትን ሲያደርሱ ታጣቂዎቹ ድንበሩን ጥሰው እንዳይገቡ ለመከላከል የእስራኤል ኃይሎች ተኩስ ከፍተዋል ማለቱን ሮይተርስ ዘግቧል። የእስራኤል መግለጫ አክሎም ውጊያ ይካሄድበት በነበረው አካባቢ የነበሩ ጋዜጠኞች መገደላቸውን ሰምተናል፣ ጉዳዩን በመመርመር ላይ ነን ብሏል። በተያያዘ ዜና እስራኤል ትላንት ሐሙስ በትላልቆቹ ጋዛ ሰርጥ ከተሞች በሐማስ ታጣቂዎች ላይ ባካሄደችው ጥቃት 350 ሰዎች ተገድለዋል። በሺዎች የሚቆጠሩ ፍልስጤማውያን ሲቪሎች ከውጊያው የሚያመልጡበት መጠለያ ፍለጋ ላይ መሆናቸውም ተመልክቷል። በውጊያው የተፈናቀሉ በርካታ የጋዛ ነዋሪዎች ግብጽ ድንበር ላይ ወደምትገኘው ራፋህ ከተማ ጎርፈዋል። እስራኤል ፍልስጤማውያኑ በውጊያ እንዳይጎዱ ወደ ተጠቀሰችው ከተማ እንዲሸሹ በራሪ ወረቀቶችን በመበተን ማስጠንቀቋም ይታወሳል። ይሁን እንጂ ሐማስ የሚቆጣጠረው የጤና ሚኒስቴር በሰጠው ቃል ሌሊቱን እስራኤል ባደረሰችው የአየር ድብደባ ቢያንስ 37 ሰዎች መገደላቸውን ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አዘውትረው ስራ ላይ በማያውሉት ስልጣናቸው በመጠቀም የጸጥታ ምክር ቤቱን ሜዲትራኒያን ባህር ዳርቻ በሚገኘው ስፍራ እጅግ የከበደ ሰብአዊ ቀውስ እየመጣ ነው በማለት አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ከብሪታንያው አቻቸው ዴቪድ ካምረን ጋር ዋሽንግተን ላይ ከተነጋገሩ በኋላ ባደረጉት ጋዜጣዊ መግለጫ እስራኤል ሲቪሎች ከጥቃት እንዲጠበቁና ሰብአዊ ረድኤት በይበልጥ እንዲዳረስ የተቻላትን ሁሉ የማድረግ ግዴታዋን ትልቅ ትኩረት ልትሰጠው ይገባል ሲሉ ተናግረዋል። እስራኤል ሲቪሎችን ለመጠበቅ ያላት ፍላጎትና መሬት ላይ የሚታየው ነገር የተለያየ ነው ሲሉ ብሊንከን ተናግረዋል። በሌላ በኩል አንድ የዋይት ሀውስ ባለስልጣን እስራኤል ሕዝብ የሚበዛበት የደቡባዊ ጋዛ አካባቢ ጥቃት ለማካሄድ ያደረገችውን ውሳኔ ደግፈው ተናግረዋል። የዋይት ሀውስ ምክትል የብሔራዊ ጸጥታ አማካሪው ጆን ፋይነር ይህንን ያሉት በዋሽንግተን ውስጥ በተካሄደው የአስፐን የጸጥታ ጉባኤ ላይ ነው። አያይዘውም አሁንም በደቡብ ጋዛ ብዛት ያላቸው ወታደራዊ ኢላማዎች እስራኤል እንዳለችውም አብዛኞቹ የሐማስ መሪዎች አሁንም አሉ ብለን እናምናለን ሲሉ ተናግረዋል። በአስፐን የጸጥታ ጉባኤ ላይ ንግግር ያሰሙት የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሀገራቸው ተጨማሪ ሰብአዊ እርዳታ ጋዛ እንዲገባ ግፊት ማድረጓን ተናግረዋል። ግብጽ እርዳታ እንዳይደርስ ፈጽሞ አልከለከለችም ሲሉም አስታውቀዋል። ባግዳድ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ ያነጣጠረ የሮኬት ጥቃት መድረሱ ተገለጸ። ኢራቅ ዋና ከተማ ባግዳድ በሚገኘው የአሜሪካ ኤምባሲ ላይ ያነጣጠረው የሮኬት ጥቃት ዛሬ አርብ ጧት መድረሱ ነው የታወቀው። የዩናይትድ ስቴትስ የኢራቅ ባለስልጣናት እንዳሉት በጥቃቱ በንብረት ላይ አነስተኛ ጉዳት ከመድረሱ በስተቀር በሰው ላይ የደረሰ ጉዳት የለም ተብሏል። በሌላ ዜና ሩሲያ ኦዴሳ ወደብ ላይ የድሮን ጥቃት ማድረሷን ዩክሬን ተናገረች። ጃፓን ከሩሲያ ጦርነት ላይ ላለችው ለዩክሬን 4.5 ቢሊዮን ዶላር እርዳታ ልትሰጥ ቃል ገብታለች። እርዳታው ትላንት ሐሙስ ይፋ ያደረጉት የጃፓን ጠቅላይ ሚኒስትር ፋሚዮ ኪሺዳ ከዚያ ውስጥ 1 ቢሊዮን ዶላሩ ለሰብአዊ እርዳታ የተመደበ መሆኑን አስታውቋል። አድማጮች፣ ለምሽቱ የያዝነው የዜና ሰዓት እዚህ ላይ ተጠናቋል። ከቀሪ የምሽቱ መሰናዶዎች ጋር ትቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን፣ ዛሬ ምሽት በምስልና ድምፅ ቅንብሩ ግርማ ደገፋም አብሮኝ አለ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአማራና በኦሮሚያ ክልሎች ውስጥ የሚካሄደውን ጦርነት የተቃወሙ የፖለቲካ ፓርቲዎች ከነገ በስቲያ እሁድ ከጠሩት ሰላማዊ ሰልፍ ጋር በተያያዘ የሰልፉ አስተባባሪዎች እንደታሰሩ ኢህአፓ አስታወቀ። ኢዜማና እናት ፓርቲዎችም አባላቶቻቸው እንደታሰሩ ለአሜሪካ ድምፅ ገልጸዋል። የኢህአፓ ፓርቲ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ታሳሪዎቹ ወደ አዋሽ አርባ እንደተወሰዱ ገልጸው ለእሁድ የተጠራው ሰልፍ መሰረዙንና ወደፊት እንደሚካሄድም አክለዋል። የመንግስት የጸጥታና የደህንነት የጋራ ግብረ ኃይል በበኩሉ ሰላማዊ ሰልፉን መነሻ በማድረግ ሽብር ለመፈጸም አቅደዋል ያላቸውን 97 ተጠርጣሪዎች እንደያዘ ትናንት ማምሻውን አስታውቋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያጋራናል።
የእርስ በርስ ጦርነት ይብቃ በሚል መሪ ቃል በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶች እንዲቆሙና ሰላም እንዲሰፍን ለመጠየቅ ለፊታችን እሁድ ህዳር 30 ቀን 2016 ዓ.ም ከተጠራው ሰላማዊ ሰልፍ ጋር በተያያዘ አባሎቻቸው እንደታሰሩ አንዳንድ የፖለቲካ ፓርቲዎች ገልጸዋል። ከታሰሩት መካከል የሰላማዊ ሰልፉ አስተባባሪዎች እንደሚገኙበት ለአሜሪካ ድምፅ የተናገሩት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ የፓርቲውን ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖትን ጨምሮ አራት አስተባባሪዎች ትናንት ህዳር 27 ቀን እንደታሰሩ አመልክተዋል።
ፌደራል ወንጀል ምርመራ ክፍል እንዳሰሯቸው እሳቸው ብቻ አይደሉም፣ ሌሎች እሳቸው ጋር ሌላ ሶስት አሉ ማለት ነው። እሳቸው አራተኛ ናቸው። አቶ ጊዜና መድህን በሰባ እንደርታ ፓርቲ ምክትል ሊቀመንበር፣ አቶ ካላዩ መሀሪ ሰባ እንደርታ ፓርቲ የፓርቲ ጸሐፊ እና አቶ ናትናኤል መኮንን የቀድሞ የኢዜማ አባል የነበሩ አራቱም የሰልፍ አስተባባሪ አብይ ኮሚቴ አባላት ናቸው። እና ስለዚህ ከአንድ ቡድን ከሆኑ ይጠረጠራል ማለት ነው። ይህንን ሰልፍ አስተባባሪ በመሆናቸው በዛ ምክንያት ነው እንግዲህ ሊያሳቸው የሚችሉ እንጂ ሌላ በግል የሰሙት ወንጀል የለም።
ታሳሪዎቹ ትላንት ወደ ተወሰዱበት የፌዴራል ፖሊስ ወንጀል ምርመራ ቢሮ በዛሬው ዕለት ለጥየቃ ሄደው እንደነበር የገለጹት ሊቀመንበሩ ወደ አዋሽ አርባ መዛወራቸውን እንዳረጋገጡ ተናግረዋል።
የሉም፣ እዚህ አዲስ አበባ የሉም። ከአዲስ አበባ ውጭ ወስደዋቸዋል፣ አዋሽ አርባ ወስደዋቸዋል
አራቱንም።
አዎ አዎ።
በምን ምክንያት እንደታሰሩም የተነገራችሁ ነገር የለም? የመንግስት የጸጥታና የደህንነት የጋራ ግብረ ኃይል ትናንት ማምሻውን ባወጣው መግለጫ በሰላማዊ ሰልፍ ሽፋን በአዲስ አበባ የሽብር ጥቃት ለመፈጸም ያቀዱ 97 ተጠርጣሪዎች በቁጥጥር ስር ውለዋል ሲል አስታውቋል። በቁጥጥር ስር የዋሉት ተጠርጣሪዎች የአማራ ክልል ጽንፈኛ ኃይሎችና የሸኔ የሽብር ቡድን ብሎ ከገለጻቸው ታጣቂዎች ጋራ ግንኙነት እንዳላቸው ከመጠቆም በቀር የግብረ ኃይሉ መግለጫ ማንነታቸውን በይፋ አላሳወቀም። ይሁንና አራት አባላቱ እንደታሰሩ የገለጸው የሰልፉ አስተባባሪ ኮሚቴ ዛሬ ከቀትር በኋላ ባደረገው ስብሰባ ሰልፉ እንዲሰረዝ መወሰኑን የኢሃፓ ምክትል ሊቀመንበር ረዳት ፕሮፌሰር ዝናቡ አስታውቀዋል።
ለተነጎዳ የነበረው ተፈርቷል፣ ተሰርዟል።
ከመንግስት አካል ሰልፉ እንዲሰረዝ የጠየቃቸው አካል ነበር?
በራሳችን ነው። መንግስትማ ሌላ ነገር ነው የሚያወራው። እኛ በራሳችን ነው። ምክንያቱም የመንግስት አካሄድ አልታመንም። ቢደረግ ሊደርስ የሚችል ኪሳራ ይኖራል የሚል የራሳችን ድምዳሜ ላይ ደርሰን የህዝቡንም ሰላማዊ ህይወት ለመጠበቅ ደህንነቱን ለመጠበቅ ስንል ሰልፉን አቋረጥነው። ግን ወደፊት በምንወስንበት ጊዜ እናሳውቃለን።
ከታላቁ ሩጫ መርሃ ግብር ማግስት ጀምሮ በአዲስ አበባ የተፈጸመ ነው ያለውን የጅምላ እስር በመቃወም መግለጫ ያወጣው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተለይ ህዳር 30 ቀን ሊደረግ ታቅዷል ከተባለው ሰላማዊ ሰልፍ ጋር ተያይዞ ዜጎች ለእስር እየተዳረጉ ነው ሲል ተችቷል። ዶክተር ሙሉ ዓለም ተገኘወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው።
ሰላማዊ ሰልፎች መንግስት ይጠራቸው የሚደረጉ ወይ መንግስት ለመደገፍ የሚታሰቡ ሰላማዊ ሰልፎች ብቻ የሚደረጉበት ሀገር መሆን የለባት። የተለየ ሀሳብ ያላቸው መንግስትን ማያስደስትም ሀሳብ ያላቸው ሰዎች ሰላማዊ በሆነ መንገድ ሰላማዊ ሰልፍ ማድረግም ሀሳብን ማንጸባረቅም ገደብ ሊጣልበት የሚገባ ጉዳይ አይደለም፣ መብትም ነው። ይህ ደግሞ ባለው ህገ መንግስት የተፈቀደ መብት ነው እና ይህንን መብት መገደብ በምንም መልኩ ተቀባይነት ያለው ጉዳይ አይደለም። በተለየ መልኩ ደግሞ ሰዎች ደግሞ ከዚህ ጋር ተያይዞ እየተያዙ ሲያዙ ሰልፍ እየቀሰቀሳችሁ ነው፣ ከሰልፍ ጋር የተያያዘ ነው የሚል አይነት መልስ እየተሰጠ እንደሆነ በአንዳንድ ቦታዎች ያገኘናቸው መረጃዎች የሚያሳዩ ነው። ይሄ ትልቅ የአፈና ተግባር ነው። ይሄ ፍጹም ሊኮንን እና የዲሞክራሲያዊ መሆኑ ሊነገር የሚገባው ተግባር።
ኢዜማ ከሰልፉ አስተባባሪዎች ውስጥ እንዳልሆነ የገለጹት ዶክተር ሙሉ ዓለም ሆኖም የፓርቲው አባሎችም እንደታሰሩበት ገልጸዋል።
ከማክሰኞ ጀምሮ የተያዙ አባሎች አሉን፣ እያጣራ ነው ያለ ነው በምን ምክንያት ነው። ለምሳሌ አንድ አባላችን ለምን እንደታሰረ በምንጠይቅበት ጊዜ ሰልፍ ጥሪ ከመቀስቀስ ጋር ተያይዞ ነው የሚል መልስ እንደተሰጣን ነው ታወቀው በአባሎቻችን። ሌሎች አካባቢዎችም ያው አዲስ አበባ ውስጥ ከዚህ ጋር ተያይዞ ቤታቸው የተፈተሹ አባላት አሉ።
እናት ፓርቲም እንዲሁ የቀድሞው ጠቅላይ ጸሐፊው አቶ ጌትነት ወርቁ ትናንት ከመኖሪያ ቤታቸው በቁጥጥር ስር እንደዋሉ አስታውቋል። የፓርቲው ብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ
ሞራያሎች አካባቢ የሚገኝ ፖሊስ ጣቢያን ይፈለጋለ በሚል ይዘው ሲሄዱት የመንግስት የጸጥታ አካላት ለምን በተለየ መልኩ ፓርቲያችንና አባል አቶ ጌትነት ወርቁን ወደ ስር እንደወሰዱት እኛም እንደ ፓርቲ ግልጽ አልሆነልንም። ይህ ግልጽ ያልሆነልንን ጉዳይ በተጨባጭ ዛሬም እኛ ለምርጫ ቦርድ ደብዳቤ አስገብተናል። አሁን በተጨባጭ የት ቦታ እንዳስቀመጡት ምን እንዳደረጉት ምንም የምናውቀው ነገር የለም። እሁድ ዕለት ተጠርቷል በሚባለው የሰላማዊ ሰልፍ ጥሪ ላይ እኛ እንደ እናት ፓርቲም እንደ አባሎቻችንም ምንም አይነት ተሳትፎ የለን።
በፓርቲዎች የቀረቡትን ቅሬታዎችና ከሰላማዊ ሰልፉ ጋር በተገናኘ በቁጥጥር ስር ውለዋል በተባሉ የሽብር ተጠርጣሪዎች ጉዳይ መረጃ የጠየቅናቸው የፌዴራል ፖሊስ ኮሚሽን ቃል አቀባይ ጄላን አብዲ መግለጫውን ያወጣው የጸጥታና የደህንነት የጋራ ግብረ ኃይል በመሆኑ በተናጥል መረጃ መስጠት እንደማይችሉ ነግረውናል። ከተጠርጣሪዎቹ ጋር በርካታ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎች፣ ቦምቦችና የራዲዮ መገናኛዎችም ጭምር ተይዘዋል ያለው ግብረ ኃይሉ በስም ለይቶ ያልጠቀሳቸው የውጭ ኃይሎች በአማራና በኦሮሚያ ክልሎች ከመንግስት ኃይሎች ጋር የሚዋጉ ታጣቂዎችን ይደግፋሉ ሲልም በትናንቱ መግለጫው አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ አባተ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። አሁን በስራ ላይ ያለው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት የጸደቀበት ህዳር 29 ቀን የብሔር ብሔረሰቦችና ህዝቦች ቀን እየተባለ በየዓመቱ የሚዘከር ሲሆን ዘንድሮም ለ18ኛ ጊዜ ነገ ቅዳሜ በጅግጅጋ ከተማ እንደሚከበር ተገልጿል። የዕለቱ መከበር ብሔራዊ አንድነትን የሚያጎላ ነው የሚባለውን ያህል ማንነት ተኮር እንደሆነ የሚገልጸው ህገ መንግስቱ አሁን በኢትዮጵያ ለሚታየው መገፋፋትና የግጭት መበራከት አንዱ ምክንያት እንደሆነ በመጥቀስ ከጥቅሙ ይልቅ ጉዳቱ ያመዝናል የሚሉም አሉ። ተቺዎች የህገ መንግስቱን መሻሻልና ወደ ማዕዘናዊ መፍትሄ ሲያቀርቡ ህገ መንግስቱ ህብረ ብሔራዊ አንድነትን አረጋግጧል ባዮች ደግሞ መፍትሄው እውነተኛ ፌደራላዊና ዲሞክራሲያዊ ስርዓትን መለማመድ ነው ሲል ይሟገታሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የሐዋሳና ያምቦ ዩኒቨርሲቲ የፖለቲካ ሳይንስ ምሁራን አስተያየቶች አጠናቅሯል እንደሚከተለው ያቀርባል።
የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ከተጠበቀበት ከህዳር 29 ቀን 1987 ዓ.ም ተመረተ ጀምሮ ላለፉት 29 ዓመታት በስራ ላይ የሚገኝ ሲሆን የተጠበቀበት ህዳር 29 ቀን የብሔር ብሔረሰቦችና ህዝቦች ቀን የተባለ በየዓመቱ ይዘከራል። ይሁን እንጂ ህገ መንግስቱ የተጠበቀበትን ቀን መነሻ በማድረግ የብሔር ብሔረሰቦችና ህዝቦች ቀን ማክበርን አስመልክተው በትዩ የቆሙ ልዩነቶች ሲነሱ ይደመጣሉ። እለቱ በማንነት ላይ ተመስርቶ መታሰቡ ብሔራዊ አንድነትን የሚያጎላ ነው የሚሉ ወገኖች የመኖራቸውን ያህል አሁን በኢትዮጵያ ለተፈጠረው መገፋፋት አለመረጋጋትና ግጭት ማንነት ተኮርና ለዘግነት እውቅና አይሰጥም የሚሉትን ህገ መንግስት በመንሰነት የሚተቹ ወገኖች ደግሞ በበዓሉ መከበር አግባብነት ላይ ጥያቄ ያነሳሉ። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የፍልስፍና መምህር አወላልም ሁለት ዋልታ ያረጋጡ ሐሳቦችን የሚያስተናግደው ሲሉ ለሚገልጹት የብሔር ብሔረሰቦችና ህዝቦች ቀን በዓል አዎንታው ይተንደላቸው ለአሜሪካ ድምጽ ተናግሯል።
ዛሬ 29 በሁሉም ብሔረሰቦች ዘንድ ፖዚቲቭሊ የማይወሰድበት አንደኛው ትልቁ እይታ ህገ መንግስቱ ሲጸድቅ፣ የፌደራል ስርዓቱ ሲጸድቅ ሁሉም ብሔረሰቦች ተሳትፈዋል ወይ የሚለው ጥያቄ ነው ትልቁ ጉዳይ። አንዳንድ ጥናቶች እንደሚያመለክቱት የተወሰኑ ደግሞ በጣም ስፋፊ ብሔረሰቦች ደግሞ አይን በአይን የተገፉበት ነው ተብሎ ብለው ያስቀምጡታሉ። በሰዓቱም የነበሩትም እማኞች ይህን ያሳያሉ። ሌሎች ደግሞ አይ በቃ በአብዛኛው ብዙ ብሔረሰቦች ተሳትፈውበታል፣ ወኪሎቻቸውን ልከውበታል እና በአመዛኙ ይወክለናል ብለው የሚያምኑበት ነው እና እንደዚህ አይነት ግራም ቀኝም የሚረግጥ ሀሳቦች የሚሰነዘሩበት ነው። እውነት ለመናገር የሚያስፈልገው በሁሉም የሀገሪቱ ኮርነር ያሉ ዜጎች በእያንዳንዱ ቀን ማክበር ነው ያለብን እንጂ በአመት አንድ ቀን የብሔረሰቦች ቀን የእነንተና ቀን እያሉ ማክበሩ ያን ያክል ጥቅም ያለው አይመስለኝም።
በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ሰለሞን ተፈራ ደግሞ የብሔር ብሔረሰቦችና ህዝቦች መብቶች የተከበሩበት ነው ብለው እንደሚያምኑ ተናግረው በሁለት ምክንያቶች ለበዓሉ አከባበር አዎንታዊ ምልከታ እንዳላቸው ያስረዳሉም።
ቀኑ የሚሰጠው ትርጉም ምንድን ነው ብሎ ማየት በጣም አስፈላጊ ነው። አንደኛ ይህ ህገ መንግስት ለብሔር ብሔረሰቦች፣ ለኢትዮጵያ ህዝቦች እውቅና የሚሰጥበት፣ በተለይ እምነት ያሉ ሰዎች እውቅና የሚሰጥበት፣ በአጠቃላይ ለህብረ ብሔራዊ አንድነቱን ብዙሀነቱን እውቅና የሚሰጥበት ጊዜ ነው እና ይሄ እውቅና ደግሞ የመጣበት በቀባል የመጣበት ጉዳይ ብሔር ብሔረሰቦች ደግሞ የራሳቸውን መብት ለማስጠበቅ የራሳቸውን ባህል፣ የራሳቸውን ቋንቋ፣ የራሳቸውን እምነት ለማስጠበቅ ባለፉት የተፈጠት ዋጋ ከፍሎ ለመጀመሪያ ጊዜ ዛሬ 30 ዓመት በፊት በኢዳ ላይ ቀኝ ህገ መንግስት ጸድቆ ይሄ ለብሔረሰቦች ብዙሀነት እውቅና መስጠት የጠበቀበት ህገ መንግስት ነው። ለዚህ ዋጋ የከፈሉ ሰዎችን ለማሰብ ነው። ሁለተኛ የበለጠ ኢትዮጵያ የህብረ ብሔር አንድነትን በጎናጸበ መልኩ ወደፊት እንድትራመድ አንዱ የአንዱን ማንነት አንዱ የአንዱን እምነት ለማክበር ቃል የሚገቡበት ጊዜ ነው ብዬ አስባለሁ።
የሐዋሳ ዩኒቨርሲቲው አወላሌ በአንጻሩ በኢትዮጵያ የብሔርና ብሔረሰቦች ማንነት የተለየ ለተስፋፋ አድሎም ማንነት ተኮር ጥቃትና የትጥቅ ግጭት እንደ መንስኤ ከዘረዘሯቸው ምክንያቶች ውስጥ የኢትዮጵያ ህገ መንግስት አንዱ ምናልባትም ዋና እንደሆነ ያብራራሉ።
ህገ መንግስቱ የሳቤ ችግር፣ የፊሎሶፊ ችግር ያለበት ነው። የፊሎሶፊ ችግሩ ምንድን ነው? የአንድ ሰው መገለጫ ብሎ የሚያስበው ቋንቋን ነው። የአገሪቱ የፌደራል ስርዓትም የተዋቀረው በቋንቋ ነው። አንድን ነገር ብቻ ወስዶ ብሔርን ማደራጀቱ፣ ብሔረሰቦች ደግሞ በየቀኑ ልዩነትን ላይ በማተኮር ለብዙ ዓመት የተሰራ በመሆኑ ዜጎች በፍቅር በአንድነትና በሀገራዊ ስሜት እንዳይኖሩ አድርጓቸዋል። ባጭሩ ህገ መንግስቱ ከጅምሩ እርስ በርሳቸው የሚጋጩ ሀሳቦችን የያዘ ነው። ዜጎችንም እንደ ዜጋ የማያይ ነው። በሀገሪቱ የፖለቲካ ስርዓት ውስጥም በህገ መንግስቱ ችግር ምክንያት ዜጎች በአንድነት፣ በህብረት፣ በፍቅርና በሀገራዊ ስሜት የማይኖሩ ናቸው።
አቶ ሰለሞን ተፈራ ደግሞ በአቶ አወል ለተገለጹት ችግሮችም ተወቃሹ ህገ መንግስቱ ሳይሆን እውነተኛ የዲሞክራሲና የፌዴራሊዝም ስርዓት አለመተግበሩ እንደገለጸው ይከራከራሉ።
አሁን በምትከተለው ፌዴራሊዝም የፌዴራሊዝም ስርዓት ሳይሆን የኢትኒክ ወይም ደግሞ የጎሳ ፌዴራሊዝም ሳይሆን የህብረ ብሔራዊ ፌዴራሊዝም ስርዓት ነው የምትከተለው። ስለዚህ ይህ ማመን መቻል አለበት። ይሄ ከሆነ በቀላሉ ያለው ነባራዊ ሁኔታ መፍትሄ በአጠቃላይ አሁን ያለ የኢትዮጵያ ችግር አንደኛ የፌደራል ስርዓት አይደለም፣ ሁለተ ደግሞ የፌደራል ህገ መንግስት አይደለም። በዚህ ቀውስና ድርጊት ነው አለ ዋና ምንድነው የዲሞክራሲ እጦት ነው
የፌደራል የተደነገገው የራስን እድል በራስ የመወሰን እስከ መገንጠል የሚፈቅድ መፍት ነው። የሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የፍልስፍና መምህሩ አወላልም ይህ ድንጋጌ መሻሻል አለባቸው ብለው ከሚያስቧቸው የህገ መንግስቱ አንቀጾች አንዱ ነው።
በኢትዮጵያ ህገ መንግስት ውስጥ ሶስት ነገር ይታየኝ። አንደኛው የማያስፈልግ ተቀብሎ የሚጣል ብዬ የምወስዳቸው አንቀጾች አሉ። መገንጠል መብት፣ የመለያየት መብት የሚፈቅድ የኢትዮጵያ ህገ መንግስት የመገንጠል መብትን ከሂውማን ራይት በላይ አድርጎ ያስቀምጠዋል። የሂማን ራይት ምሳሌ በኮቪድ-19 ብታይ አንድ ሰው ከቤቱ እንዳይወጣ ሊታገድ ይችላል። አገሪቱ አደጋ ላይ በምትወርቅበት ሰዓት የተፈጥሮ መብት ሊከለከል ይችላል። ነገር ግን የኢትዮጵያ ህገ መንግስት አንቀጽ 39 ሰብ አርቲክል 1 and 2 ላይ ሄደህ ብታየው የመገንጠል መብት እንኳን ይላል። አስቸኳይ ጊዜ አዋጅ እንኳን የማይገታ መብት ነው ይላል። ስለዚህ የመገንጠል መብትን ከሰብአዊ መብት በላይ አድርጎ የሚያስቀምጥ እጅግ ጀብደኛ ህገ መንግስት ነው። ስለዚህ እንዲህ አይነቶች አንቀጾች እኔ በእኔ እይታ ተቀደው የሚጣሉ ብዬ አስቀምጣቸዋለሁ። ሌላኛው ደግሞ የማይነኩ ደግሞ ገጾች አሉ። የኢትዮጵያ ህገ መንግስት ሁሉም መጥፎ አይደለም። ለምሳሌ ምዕራፍ 3 የኢትዮጵያ ህገ መንግስት ብናየው ሂውማን ኤንድ ዲሞክራቲክ ራይትን የሚያትት ምዕራፍ ነው። ይሄ በኢንተርናሽናል ኮንቬንሽን እና በዓለም አቀፍ ህጎች የጸደቁ የሰብአዊ መብትና የዲሞክራሲ መብቶችን ቃል በቃል የወሰደ ነው። ሌላው ደግሞ የሚሻሻል የመምረጥና የመመረጥ መብት የዲሞክራሲ መብት ሆኖ እያለ ግን የኢትዮጵያ ህገ መንግስት ይከለክለኛል። ይሄ አንተ ከክልል ውጭ ሌላ አካባቢ ስትኖር ከባህር ውስጥ የወጣ አሳ ያደርግሃል ማለት ነው። ስለዚህ እንዲህ አይነቱን የህገ መንግስት ሸውራራ እይታዎችና የተዛቡ እሳቢዎችን እና አንቀጾችን መከለስ ያስፈልጋል።
የአምቦ ዩኒቨርሲቲው የፖለቲካ ሳይንስ ምሁሩ አቶ ሰለሞን ደግሞ ህገ መንግስቱ ተቀዶ መጣል አለበት በሚል ይቀርባሉ ያሏቸው ጽንፍ የረገጡ አቋሞች እንደማያስማሟቸው ተናግሯል።
አንዱ ህገ መንግስት ይሄ ህገ መንግስት ፍጹም መቀየር የለበትም መነካት የለበት ብሎ እንደ መጽሐፍ ቅዱስ ወይም ደግሞ እንደ ቁርአን የሚያዛቸው ትክክል የለም። ህገ መንግስቱም ተቀዶ መጣል አለበት የሚሉም ትክክል የለም። ስለዚህ ህገ መንግስት መሻሻልበት ምንም ምክንያት የለም። ግን የመሻሻልበት ሂደቶች ላይ ፕሮሲጀራሎች ላይ መነጋገር፣ መስማማት ይሄን ደግሞ ትክክል በትክክል የህዝብን ጥያቄ ነው ብሎ አድረስ ማድረግ አስፈላጊ ነው። ስለዚህ
የአሜሪካ ድምፅ መፍትሄው ምንድን ነው ሲል ሁለቱን ምሁራን ጠይቋቸዋል። አወላሌ ህገ መንግስታዊ ማሻሻያን እንደ መፍትሄ ያቀርባሉ።
ብሔርተኝነትና ጎሰኝነትን የሚያጎሉ አንቀጾችን የመከለስና የመቀየር እድል ቢሰጥና ያ ቢሰራ ምናልባት ኢትዮጵያ ውስጥ ያለው አሁን ያለው ክስተት ላይኖር ይችላል። ሌላኛው ህገ መንግስቱ የሌለ አሁን ግን አሁን ካለው ዓለም አቀፋዊና ሀገራዊ ተጨባጭ ሁኔታ ውስጥ የሚካተቱ አንቀጾች ያስፈልገዋል የኢትዮጵያ ህገ መንግስት።
የአምቦ ዩኒቨርሲቲው አቶ ሰለሞን በበኩላቸው መፍትሄው የዲሞክራሲ ባህልን ማሳደግ ነው ሲሉ ምክር ሀሳባቸውን ሰጥተዋል።
የሀገረ መንግስት ግንባታችን ችግር አለበት፣ እሱ ማስተካከል ነው። የተዛነፉትን በታሪክ የተዛነፉትን በሀገረ መንግስት ግንባታ የተዛነፉ ትርክቶች ማስተካከል፣ በሀገር ግንባታ ውስጥ የተዛነፉ ታሪኮችን ወይ ደግሞ ትርክቶች ማስተካከል። ይህ ከተደረገ በቀላሉ ይሄ ያለው ነባራዊ ሁኔታም አንድሉ ወይም ደግሞ አድሬት ማድረግ ይቻላል።
ምሁራኑ የብሔር ብሔረሰቦች ቀን መከበርን አሊያም ህገ መንግስትን አስመልክቶም የተለያየ አቋም ቢያሳዩም አገሪቷን አሁን ካለችበት ቅርቃር የሚያወጣት ከወገንተኝነትና ጣልቃ ገብነት የጸዳ ሁሉም የብሔረሰብ ክፍሎች የተወከሉበት ምክክር እንደሆነም በአጽንኦት አመልክቷል። ያም ሆነ ይህ የብሔር ብሔረሰቦች ቀን ነገም ህዳር 29 ቀን 2016 ዓ.ም በምስራቅ ኢትዮጵያዋ የሶማሌ ክልል በጅግጅጋ ከተማ አዘጋጅነት ለ18ኛ ጊዜ ይከበራል። ለአሜሪካ ድምፅ ራዲዮ ዮናታን ዲዮስ ሐዋሳም።
ዮናታንን እናመሰግናለን። በመቀጠል ደግሞ ወደ ምዕራብ አፍሪካዊቷ ሀገር ኒጀር እናቀናለን። ኒጀር ፍልሰተኞችን ማዛወር በወንጀል የሚያስቀጣ እንደሆነ የሚደነግገውን ሕጓን ቀሪ ማድረጓ ከአፍሪካ የሚመጡ ፍልሰተኞች መጨመር እንደሚያሳስበው የአውሮፓ ሕብረት ስጋቱን ገልጸዋል። ሄንሪ ሪጅዌል ከለንደን የላከውን ዘገባ እንግዶ ወልደ ያቀርበዋል።
በሳራ በራ የሚገኘው አጋዴዝ የተሰኘው ከተማ ለረጅም ዓመታት ወደ ሊቢያና አልጄሪያ ከዛም ወደ አውሮፓ መሻገር ለሚሹ አፍሪካውያን ፍልሰተኞች መናኸሪያ ሆና ቆይታለች። የፍልሰተኞች ቀውስ ከፍተኛ ደረጃ ላይ በደረሰበት በእንደ አውሮፓውያን አቆጣጠር 2015 የአውሮፓ ህብረት ከኒጀር ጋር የ1 ቢሊዮን ዶላር ስምምነት ተፈራርመው ነበር። ገንዘቡን ፍልሰትን ለማስቆም እንዲውል የታሰበ ነበር። አሊያ ፋክሪ በጀርመን የውጭ ግንኙነት ምክር ቤት የህብረቱና የአፍሪካ የፍልሰት ፖሊሲ ባለሙያ ሲሆኑ ገንዘቡ ለምን ታስቦ እንደነበር ተጨማሪ ይነግሩናል።
To build its border capacity and to draft this new law that would criminalize irregular
የድንበር ደህንነት የመጠበቅ አቅሟን እንድታሳድግና ህገወጥ ፍልሰተኞችን ማዘዋወርና ማመቻቸት በመወንጀል የሚያስቀጣ ለማድረግ ነበር።
የአውሮፓ ህብረት እንደሚለው 876 የሚሆኑና ፍልሰተኞችን በማዘዋወር የተጠረጠሩ ሰዎች ላይ ክስ ቀርቧል። ባለፈው ዓመት የኒጀር ሰራዊት የአገሪቱን ፕሬዝዳንት መሐመድ ባዙምን በመፈንቅለ መንግስት ከስልጣን አስወገደ። የሁንታው መሪ የሆኑት ጄኔራል አብዱራማኔ ቺሃኔ በእንደ አውሮፓውያን አቆጣጠር 2015 የወጣው የፍልሰተኞች ህግ መሻሩን ባለፈው ወር አስታውቀዋል። በህጉ ጥፋተኛ የተባሉትም ቅጣታቸው ተሽሯል። ሁንታው እርምጃውን ለምን እንደወሰደ ምክንያት አልሰጠም። የአውሮፓ ህብረት እርምጃው የፍልሰተኞችን ቁጥር እንዲጨምር ያደርጋል ሲል ስጋቱን ገልጿል። ኢልቫ ጆሃንሰን የህብረቱ የውስጥ ጉዳይ ሚኒስትር ናቸው።
There is a huge risk that this will cause a new deaths.
ይህ በበረሃ ላይ ሰዎች እንዲያልቁ ያደርጋል። ዋናው አሳሳቢ ጉዳይ እሱ ነው። እንዲሁም ወደ ሊቢያ ተጨማሪ ሰዎች እንዲመጡና በሜዲትራኒያን በኩል ወደ አውሮፓ እንዲሻገሩ ሊያደርግ ይችላል።
ተቺዎች እንደሚሉት ህጉ እንደውም ፍልሰተኞች በሳህራ በረሃ አደገኛ የመንገድ አማራጮችን እንዲጠቀሙ አድርጓል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት በመግቢያው ላይ በተጠቀሰችው አጋዴዝ ከተማ ያሉ ነዋሪዎች የህጉን መሻር በደስታ ተቀብለዋል። ፍልሰተኞቹን ሲያዘዋውሩ የነበሩትም ያንኑ ስራ ለመቀጠል በዝግጅት ላይ ናቸው። ተንታኞች ጨምረው እንደገለጹት ህጉ የአካባቢውን ኢኮኖሚ ጎድቶት ነበር። የፍልሰት ጉዳዮች ባለሙያዋ አሊያ ፋክሪ ይህን ያብራራሉ።
A number of people simply went out of a job in the region. So smugglers, of course,
በቀጠናው በርካታ ሰዎች ከስራ ውጪ ሆነዋል። ይህ ፍልሰተኞችን በህገወጥ መንገድ የሚያዘዋውሩትን ይጨምራል። በተጨማሪም ፍልሰተኞቹ በመኖራቸው በቀጥታም ሆነ በተዘዋዋሪ መንገድ የሚጠቀሙ አሉ። ምግብና ውሃ የሚሸጡ፣ ማዳበሪያ የሚያከራዩና ሌላ ማንኛውንም አገልግሎት ለፍልሰተኞቹ የሚያቀርቡ አሉ።
ህጉ ተግባራዊ ከመሆኑ በፊት የኒጀር ሰራዊት ፍልሰተኞቹን በበረሃ ጉዞ ወቅት በማጀብ የክፍያ ድርሻውን ይወስድ እንደነበር አሊያ ፋክሪ ተናግረዋል።
There might be an objective to return to the pre-2015 situation where
እንደ አውሮፓ አቆጣጠር ከ2015 በፊት ወደ ነበረው ሁኔታ ለመመለስ የታለመ ይመስላል። በዛን ወቅት ፍልሰተኞችን ማዘዋወር ለሰራዊቱም ሆነ ለመንግስት ገቢ አስገኝቶ ነበር።
ተንታኞች እንደሚሉት የፍልሰተኞች ቁጥር መቼ መልሶ እንደሚያሻቅብ ግልጽ አይደለም። ምክንያቱም በፍልሰተኞቹ መነሻ ሀገራት እንዲሁም ከኒጀር በስተሰሜን ባሉ የመተላለፊያ ሀገራት ባለው ሁኔታ የሚወሰን ነው። የአውሮፓ ህብረት በሜዲትራኒያን በኩል ያለውን ፍልሰት ለማስቆም ከአንዳንድ የሰሜን አፍሪካ ሀገራት ጋር ስምምነት ፈጽሟል።
ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። አሁን ዋሽንግተን ዲሲ ላይ ከቀኑ 7:30 ሆኗል። ኢትዮጵያ ላይ ከምሽቱ 3:30 ነው። ወደ ቀጣዩ ዘገባ ስንሻገር የሩሲያው ፕሬዚደንት ቭላዲሚር ፑቲን ከትናንት በስቲያ ረቡዕ ወደ ተባበሩት አረብ ኤምሬቶችና ሳውዲ አረቢያ ፈጣን ጉብኝት አድርገዋል። ታዛቢዎች ጉዞው ራሳቸውን ለማግለል ምዕራባውያን የጣሉትን ማዕቀብና ዓለም አቀፍ የወንጀለኞች ፍርድ ቤት ያወጣውን የእስር ማዘዣ ለመቃወም የሚያደርጉት ጥረት ማሳያ ነው ይላሉ። ከሞስኮው የቪኦኤ ቢሮ በኤልዛቤት ቸርኔፍ የተላከውን ዘገባ ደረጀ ደስታ ያስደምጠናል።
የሩሲያው ፕሬዝደንት ቭላዲሚር ፑቲን ከትናንት በስቲያ ረቡዕ ለፈጣን ጉብኝት የተባበሩት አረብ ኤምሬቶች መግባታቸውን የሩሲያ ባለስልጣናትና የመንግስት መገናኛ ብዙሃን እየዘገቡት ነው። ፑቲን ወታደሮቻቸው ዩክሬንን እንዲወሩ ካዘዙ ወዲህ ካደረጓቸው ጥቂት የውጭ ጉዞዎች ይህ አንዱ ነው። ጉዞው ፖለቲካዊ ይዘት ያለው ቢሆንም ፑቲን ለሩሲያውያን ኢኮኖሚያዊ ምክንያት እንዳለው አረጋግጠዋል።
A number of large projects in the oil and gas sector are
በነደ ተግብር ላይ ናቸው። በኦፔክ ፕላስ በኩልም እንተባበራለን።
ሩሲያ የነዳጅ አምራችና ላኪ አገራት ቡድን ወይም ኦፔክን እንዲሁም ከቡድኑ ጋር ተባብረው የሚሰሩትን ሌሎች ነዳጅ አምራች አገራት ያሉበትን ቡድን ትመራለች። ሁለቱም አገሮች ሩሲያና የተባበሩት አረብ ኤምሬቶች በነዳጅና በጋዝ ገቢያቸው ላይ በጣም ጥገኛ የሆኑ አገሮች ናቸው። ምንም እንኳን በጣም የተለያዩ የፖለቲካ ሁኔታዎች ውስጥ ቢሆኑም በዚህ የተነሳ ባለሙያዎች አንድ ዓላማ እንዳላቸው ያምናሉ። ቻተም ሃውስ በተባለው ተቋም የሩሲያ ተንታኝ የሆኑት ኒኮላይ ኮዝሃኖቭ ለቪኦኤ የገለጹት ይህንኑ ነው።
So he has quite a large delegation of
Putin የሚጓዙት ብቻቸውን አይደለም። እሳቸው በጣም ብዙ አብሯቸው የሚጓዙ ሰዎች አሏቸው። አብዛኛዎቹም የሩሲያ መንግስትን የፖለቲካ ዘርፍ ብቻ ሳይሆን ኢኮኖሚያችንም ይወክላሉ። ስለዚህ በእርግጠኝነት በነዳጅ ገበያዎችና በጋዝ ውስጥ ተጨማሪ የቅንጅት ጥረቶችን ለማድረግ ጭምር እንደሚወያዩ መገመት እንችላለን።
ሞስኮ ከምዕራቡ ዓለም ጋር ባላት ግጭት ዓለም አቀፍ ማዕቀብ ቢጣልባትም ሩሲያ ብቻዋን ተነጥላ እንዳልተገለለች ለአገር ውስጥ ታዳሚዎቹ ለማሳየት በከፍተኛ ባለስልጣናት ደረጃ የተደረገው ይህ ስብሰባ ክሬምሊን እንደ በጎ አጋጣሚ ተጠቅሞበታል። የፑቲን ጉብኝት ከተባበሩት አረብ ኤምሬቶች በተጨማሪ ከዋሽንግተን ጋር የጠበቀ ግንኙነት ያላትን ሳውዲ አረቢያን ያካትታል። ተንታኞች በእስራኤልና በሐማስ መካከል ያለው ጦርነት ዓለም አቀፍ ግንባር ቀደም ዜና መሆኑ በቀጠለበት በዚህ ጊዜ መገናኛ ብዙሃን ፑቲን ከሳውዲ አረቢያ መሪዎች ጋር ጉብኝት ሲያደርጉ በሚያሳዩቸው ምስሎች ሞስኮ ራሷን የአሜሪካ ተቃራኒ አማራጭ አገር አድርጋ ለማሳየት እድል ይሰጣል ይላሉ። ከለንደን የሮያል ዩናይትድ ጥናት ተቋም የመካከለኛው ምስራቅ የጸጥታ ጥናት ክፍል ቶቢያስ ቦርክ ክሬምሊን የእስራኤልን ቀውስ ለጥቅሟ ለመጠቀም እየሞከረች ነው ይላሉ።
The West and the United States especially, but Europe too, has so
ምዕራባውያንና ዩናይትድ ስቴትስ በተለይም አውሮፓም ከእስራኤል ጋር ጉልህ በሆነ መልኩ ወግነዋል። ስለዚህ በመካከለኛው ምስራቅ ምዕራባውያን ሙሉ ለሙሉ ያለምንም ትችትና ማመንታት ለእስራኤል እንደወገኑ ተደርገው ታይተዋል። ያ ደግሞ እነዚህ ለራሳቸው ስልጣን ሲሉ ህጉን እንደፈለጉ የሚያደርጉትን ምዕራባውያን ኢምፔሪያሊስቶች አያቸው አይደል የሚለውን የሩሲያን ትርክት የሚያግዝ ነው።
ሩሲያ ከዩክሬን ጋር በመታደርገው ጦርነት ሁለተኛው ክረምት ገጥሟታል። ዓለም አቀፍ መገለልና በዓለም የነዳጅ ዋጋ ማሽቆልቆል ምክንያት ኢኮኖሚዋ በመዳከሙ እነዚህ ሁሉ ነገሮች የሩሲያን አመራሮች የቀሯቸውን ጥቂት ወዳጆች እንዲመለከቱ ያስገደዷቸው መሆኑን በዘገባው ተመልክቷል።
ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ያለንበትን ዩናይትድ ስቴትስን ወደሚመለከተው ሌላ ዘገባ ወስዳችኋለሁ። የዩናይትድ ስቴትስ ነባር አሜሪካውያን ማህበረሰቦችን አስመልክቶ አዲስና የተሻለ ታሪክ ምዕራፍ ለማስመዝገብ ቁርጠኛ እንደሆኑ ፕሬዚደንት ጆ ባይደን አስታውቋል። ፕሬዚደንቱ ከትናንት በስቲያ ረቡዕ እንዳስታወቁት አስተዳደራቸው ከ570 ለሚበልጡ ነባር አሜሪካውያን ማህበረሰቦች ከፌዴራል መንግስት ገንዘብ በመመደብ ለመደገፍ ወስኗል። ከታላላቆቹ የነባሮቹ ማህበረሰብ ያንዱ መሪ ያስተዳደሩን ጥረቶች አስመልክቶ ለቪኦኤ አስተያየታቸውን ሲሰጡ በሀገር በቀል ተወላጆች ታሪክ ውስጥ የተመዘገቡት አንዳንድ አድራጎቶች ዛሬም ራቅ ባሉ የዓለም አካባቢዎች መከሰታቸውን ቀጥለዋል ብለዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓውል ከሀገር አስተዳደር ሚኒስቴር ያጠናቀረችውን ሪፖርት ቆንጅታዬ ታሰማናለች።
በነባሮቹ የአሜሪካ ተወላጆች ላይ የደረሰውን ስቃይና ፌዴራል መንግስቱም ያን ለማስተካከል መስራት ያለበት ስራ ያለ መሆኑን ፕሬዚደንት ባይደን ተናግረዋል።
It's hard work to heal the wrongs of the past and change the course and move forward. But the actions we're taking today are key steps into that new era.
ቀድሞ የተፈጸሙ ጥፋቶችን እየጠገኑ ቀጣይን ጉዞ እያስተካከሉ ወደፊት መራመድ ልፋት የሚጠይቅ ከባድ ስራ ነው። ቢሆንም ቀደምት ዜጎች ሉዓላዊነታቸውንና የራሳቸውን እድል ራሳቸው ለመወሰን ለሚበቁበት ለመጪው ዘመን እኛ ዛሬ የምንሰራቸው ስራዎች ቁልፍ እርምጃዎች ናቸው። ተከብራችሁ ራሳችሁን በምትፈልጉት መንገድ የማስተዳደርና በሚያሻችሁ መንገድ የማደግ መሰረታዊ መብታችሁ የሚከበርበት አዲስ ዘመን። የዚህ ጉባኤም ዓላማ እርሱ ነው።
ወደ 300 ከሚጠጉ የነባሮቹ ማህበረሰቦች መሪዎች ጋር በናካቻንታክ ማህበረሰብ ቀደምቶች መሬት ላይ ጉባኤ የተቀመጡት ፕሬዚደንት ባይደን ከ190 የሚበልጡ ስምምነቶችን ይፋ አድርገዋል። ነባር አሜሪካውያን ማህበረሰቦች ከፌዴራሉ መንግስት በቀላሉ ገንዘብ እንዲፈቀድላቸው፣ በኒውክሌር ቁስ የተበከሉ አካባቢዎችን የማጽዳት ጥረት እንዲካሄድ፣ ወደ ንጹህ የኃይል ምንጭ ሽግግር የሚካሄዱ ጥረቶች ድጋፍ እንዲሰጣቸው የሚሉት ከተደረሱት ስምምነቶች ውስጥ የሚጠቀሱ ናቸው። በየቦታው ተበትነው ያሉ የነባሮቹ የአሜሪካ ህንዶች አዝሞችና ቅዱሳን ቅርሳ ቅርሳቸው ወደ ማህበረሰባቸው ሀገር እንዲመለሱ መስራት አስፈላጊ መሆኑን በስምምነቱ ላይ ሰፍሯል። ከትላልቆቹ የነባሮቹ ማህበረሰቦች መሪዎች አንዱ የሆኑት የቼሮኪዎቹ መሪ ቼክ ሆስተን ፌደራሉ መንግስት የሚያደርገው ጥረት እጅግ በጣም አዎንታዊ መሆኑን ለቪኦኤ ገልጸዋል። ጥረቱ እንደሚቀጥል ያላቸውንም ተስፋ አሰምተዋል።
The most important thing for the Cherokee Nation, I think, and all tribes.
የቼሮኪዎች ማህበረሰብ በርግጥም ደግሞ ለነባር ማህበረሰቦች በሙሉ ከሁሉም ትልቁ ፍላጎት ገንዘብ በተሻለና በተቀላጠፈ መንገድ እንዲደርሳቸው እንዲሁም ገንዘቡን ምን ላይ እንደሚያውሉት ራሳቸው እንዲወስኑ እንዲደረግላቸው ነው።
ህዝባችን እንደሚያውቀው የመሬት ንጥቂያና ግጭት የጥንት ታሪክ አይደለም ሲሉ ያከሉት ቼክ ሆስተን ጋዛ ላይ የተቀጣጠለ ስለሚገኘው ጦርነት ለፕሬዚደንት ባይደንና ለመካከለኛው ምስራቅ መሪዎች የሚከተለውን ምክራቸውን አስተላለፉ።
We have a history of being dispossessed from our land, and so I would just say
መሬታችንን ስንነጠቅ ነው የኖርነው። ጠቅላላ ታሪካችን እሱ ነው። ስለዚህ ሁሉንም ማሳሰብ እንፈልገው ሰብአዊ መብቶች ሚዛናዊ በሆነ መንገድ እንዲከበሩ ለማድረግ ይቻላል። እንደሚመስለኝ በዩናይትድ ስቴትስ የአሜሪካ ህንዶች አገርና የተቀረውን የአገሪቱን ክፍል በሚመለከት ያን ለማድረግ በመሞከር ላይ ነን። ፍጹም በሆነ መንገድ ገና ያን አላከናወንም። እኔ እነርሱን ላሳስባቸው የምፈልገው ማንኛውም ሰብአዊ ፍጡር ሁሉ በሰውነቱ የሚገባውን ክብር ማግኘት አለበት። ያ ግልጽ መሆን አለበት። ያንን ነው ልል የምፈልገው።
ወጣቶቹ የማህበረሰቦቹ አባላትም ብዙ እንደሚጠብቁ ነው የገለጹት። የፊኒክስ ከተማዋ ገጣሚ ሎሬት ሳሪያ ቴይለር የአፓቺና የናቫሆ ማህበረሰቦች ተወላጅ ነች።
I voted for Biden in 2020 and I believe there is so much more that could be done, especially
ባለፈው በ2020 ምርጫ ባይደንን ነው የመረጥኳቸው። አሁንም ከዚህ በላይ መሰራት የሚችል ነገር እንዳለ አምናለሁ። በተለይም በአየር ንብረትና የነባሮቹ አሜሪካውያን ማህበረሰቦች በራሳቸው መንገድ ምግባቸውን እየበቀሉ የርሃብና የጤና ችግሮቻቸውን ማስወገድን በሚመለከተው ጉዳይ ላይ ብዙ መሰራት ይችላል።
ለፕሬዝዳንት ባይደን ጥያቄ ማቅረብ ብትቺ ምን ትያቸዋለሽ ስትባል ወጣቷ ገጣሚ የጋዛ ውጊያ እንዲገታ ነው የምጠይቃቸው ብላ
If that were happening to us, I'd like to believe that it would
ይሄ ነገር የሚደርሰው እኛ ላይ ቢሆን ወዲያውኑ ይቆም ነበር ብዬ አምናለሁ። እንደምታውቂው ፕሬዝዳንት ባይደን ግን ተኩስ አቁም ይደረግ ብለው እንኳን አይጠይቁም። እኔ ይሄ አይገባኝም።
የቀደምቶቿ ጥበብና ጥንካሬ መገለጫ በሆኑ አልባሳት ተውባ የቀረበችው ገጣሚቱ ሳራያ ቴይለር ላያሌ ትውልዶች የዘለቀው የህዝቧ መከራ የተወውን ጠባሳ በግጥም ስራዎቿ አማካይነት ልትጠግን ጥረት እያደረገች መሆኗን ተናግራለች።
በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ 2
የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሂዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው።
አንድ አመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል።
ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች፣ የስቱዲዮ እንግዶች ሐሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሐሳቦች በስፋት ይስተናገዳሉ።
ይህ የ90 ደቂቃ ውይይት በአማርኛ፣ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል።
በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ።
ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ
በቅርብ ቀን በአሜሪካ ድምጽ።
ያዳመጣችሁ ያላችሁት ከአሜሪካ ድምጽ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ወደ ሁለተኛው ምዕራፍ ዝግጅታችን የምንሽጋገርበት ሰዓት ላይ ደርሰናል። ወደዚያው እንሻገር። ከቅርብ ጊዜ ወዲህ በኢትዮጵያ ሀገር ውስጥና የውጭ መገናኛ ብዙሃን የሚወጡ ዘገባዎች ስማቸው እንዲገለጽ፣ ድምጻቸው እንዳይሰማም ሆነ ምስላቸው እንዳይታይ በሚፈልጉ መረጃ ሰጪዎች የተሞሉ ዘገባዎች እየበዙ መሆኑን የአሜሪካ ድምጽ ያነጋገራቸው ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ተናግረዋል። የመንግስት ባለስልጣናት፣ የንግድ ማህበረሰብ አባላት፣ ባለሙያዎችና ተራ ዜጎች ስማቸውን ለመግለጽ ፈቃደኛ ያለመሆናቸው ነገር እየበዛ መሆኑን በስራቸው አጋጣሚ መመልከታቸውን የተናገሩት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ የኢትዮጵያ አርታኢያን ወይም ኤዲተሮች ማህበር መስራችና የቦርድ ጸሐፊ የሳምንታዊው እንግሊዝኛ ጋዜጣ ካፒታል ጋዜጠኛ ሙሉቀን ወንደሰንና የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ናቸው። ያነጋገራቸው ደረጀ ደስታ ነው።
ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱ ይስተዋላል። ለምን ይሆን? የደሴ ነዋሪ ከቅርብ ጊዜ ወዲህ ስማቸውን መግለጽ ያልፈለጉበትን ምክንያት ያስረዳሉ።
ከዚህ በፊት በነበረው ሁኔታ ብዙ ቃለ ምልልሶችን አድርገናል። በዛ ጊዜ ስማችንን የገለጽን ነበር ስናወራ የነበረው። አሁን ግን እንደው ከቅርብ ጊዜ ወዲህ በተለይ በዚህ በሀገሪቱ ከተፈጠረው ነገር አንጻር ይህን ህዝቡም ላይ የደረሰ ካል ተቆጣው እንግዲህ ማስ ኢንቴንሽኖች ምናምን አሉና ከዛ እንግዲህ አሁን ምን ጀምሮ ሌላውም ስሙን ለመግለጽ የማይፈልግም።
በደቡብ ኢትዮጵያ ስማቸውን ጠቅሰው በሰጡት መረጃ የታሰሩ መሆኑን የገለጹልን ሌላው ነዋሪ
የመኖር ስጋትም ስላለኝ ማውራት በጣም ከበኛል። በጣም ትጋለኝ ስላለን ከባድ ነው ማውራት።
እርሶ የደረሰበት ነገር አለ ወይም ሌላ ሰው ላይ የደረሰ ነገር ያውቃሉ?
አንደኛ በእኔም ላይ ደርሷል። 48 ቀን ሙሉ ያለምንም ወንጀል ያለምንም ጥፋት ደሞዝ በመጠየቃችን ብቻ ታስሮ ያለው ከታሰሩ ሰዎች አንዱ እኔ ነኝ። እንደውም በዚህ አካባቢ ምንም ክስ ሳይኖር በነፃ የወጣንበት ወደ 40 የሚሆን ሰዎች በዚህ ባደዋቸው ክላስተር በዚህ ባድያዞን በዛው ልክ ደግሞ ስትል ነው የት እንዳለ የማይታወቁት ሌሎች አሉ።
የተያዙት በሌላ ምክንያት ነው ወይስ ለመገናኛ ብዙሃን መረጃ በመስጠታቸው ነው በመናገራቸው ነው?
ለመገናኛ ሚዲያ መረጃ በመስጠት ብቻ ነው። ሌላ መረጃ የለም። የወረዳውን ኢሜጅ አጥፍተሃል፣ የከተማውን ይኸውም የዚህ አካባቢ ኢሜጅ አጥፍተሃል፣ ብትራብ መናገር የለብህም ማውራት የለብህም በምን ልክ ነው ሰዎች እየተሳደዱ ያሉት?
ሌላዋ የባህር ዳር ነዋሪ መሆናቸውን የገለጹልን ስማቸውን ገልጸው መረጃ መስጠት የማይፈልጉበትን ምክንያት ይናገራሉ።
ያው ብዙ ጊዜ ስማችንን የማንገልጸው በሁለት ምክንያት ነው። አሁን እኛ ባለንበት ወቅታዊ ሁኔታ የምናነሳው ሀሳብ የሚቀበለውም ወገን ይኖራል፣ የማይቀበለውም ወገን ይኖራል። ስም የራሳችን ስም የአንድ ሰው መለያ ነው አይደል? ያንን የራሳችንን አጋልጠን እስከ አባታችን ድረስ ስንናገር የምንናገረው ሀሳብ የማይቀበለው ወገን እኛን ጉዳት ለማድረስ በቀላሉ ምቹ ሁኔታ ፈጠረለት ማለት ነው። ከመንግስት አካል ሀሳባችንን የሚቃረን ሊኖር ይችላል። እንደገና ደግሞ ከዛ ጎረቤታችን ሊሆን ይችላል፣ ከአካባቢያችን ያለ ሰው። ለምን እንደዚህ አይነት ጥያቄ? ምክንያቱም የምናወራውን ነገር ግማሽ ሲቀበል ግማሽ ስለማይቀበል የደህንነት ስጋት ስለሚገባል ከዛ አንጻር ስማችን ላለመጥቀስ እናስባለን።
ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱን የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ይናገራል።
ስሜ እንዲጠቀስ አልፈልግም፣ ምስሌ እንዲቀረጽ አልፈልግም የሚሉ አስተያየት ሰጪዎች ዜናና ዘገባዎችን በምንሰራበት ጊዜ እየበዛ እንደመጣ እኛም በስራችን ላይ የምናስተውለው ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በተለይ ከመገናኛ ብዙሃን ስራ ጋር በተያያዘ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እየተባባሰ ነው እንጂ እየቀነሰ የመጣ ጉዳይ አይደለም። አሁን ሀገሪቷ ካለችበት የጸጥታና የደህንነት ሁኔታ እንዲሁም የፖለቲካ ሁኔታ ጋር በተያያዘ እየተባባሰ መጣ እንጂ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እስካሁን ድረስ ያልተፈታ ችግር ነው። ከተርታው ዜጋ አንስቶ እስከ ከፍተኛ ባለስልጣናት ድረስ፣ ካልተማሩ ሰዎች አንስቶ ክሪቲካል እስከሆኑ ምሁራን ድረስ ሀሳባቸውን ኦን ዘ ሪከርድ ለመገናኛ ብዙሀን ለማካፈል ፈቃደኛ ያለመሆን ሁኔታ አለ። እየተባባሰ ነው እንጂ እየቀነሰ አልመጣም።
በሳምንታዊው የእንግሊዝኛው ካፒታል ጋዜጣ ላይ የሚሰራውና የኢትዮጵያ አርታያን ማህበር መስራችና የቦርድ ጸሐፊ የሆነው ሙሉቀን ወንደሰን ከቀደመው መንግስት ጋር ሲያነጻጽረው ልማዱ እየጨመረ የመጣ ብቻ ሳይሆን መልኩንም እየቀየረና በአይነቱም እየሰፋ መምጣቱን ይናገራል።
ድሮ ሁሌ የሚገርመኝ በቀደመው ዘመን በሚኒስትሮች ደረጃ ወይም ደግሞ ከነሱ ውጪ መውጣት የሌለበት መረጃ ነው በኦፍ ሪከርድ የሚነገረኝ ወይ በምንጮች ታገኘ። አሁን ደግሞ እንዳውም ባለሙያዎችም ዩኒቨርሲቲ ባለሙያዎች እንዲህ አይነት ነገር ቢፈጠር ምንድን ነው የእናንተ አስተያየት? የሆነ ንግድ ውስጥ ያሉ ባለሙያዎች ሊሆን ይችላሉ ወይ የመሳሰሉ ቢጠቅ ባለ ሀብቶች ራሳቸው የባለ ሀብቶች በጉዳዮቻቸው ላይ ችግር ገጥሟቸው ስሜን ሳጠቀስ ይሄ ነገር ገጥሞናል፣ ይሄ ነገር ይመጣል እንዲህ ካልሆነ የሚል አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉም። እና ፍርሃቱ እየጨመረ ነው የመጣው። እኔ ምክንያቱ ይሄ ነው ማለት አልችልም፣ ግን ሰዎች ተቃደል
ሙሉ ቀን ይህ ስምና ማንነትን በመደበቅ መረጃ የመስጠት ጥያቄና ልማድ በመንግስት ብቻ ሳይሆን በማህበረሰቡና በተለያዩ ዘርፍ በተሰማሩ ባለሙያዎችም ጭምር ዘንድ የሚታይ መሆኑን ያስረዳል።
ይሄ ችግር ያለ እንደ ማህበረሰብም ይመስለኛል የእኛ ማህበረሰብ ትንሽ ድቅድቅ ሳይሆን አይቀርም። ከዛ ጋር ምናልባት ሊያያዝ ይችላል፣ ግን ፖለቲካ ወይም አሁን ብዙ ጊዜ ሚዲያዎች መረጃ የሚፈልጉት ከመንግስት ተሿሚዎች ደግሞ ከመንግስት ኃላፊዎች ወይም ከቢሮ ኃላፊዎች ከሚመለከታቸው ባለሙያዎች ነው። ከዛ ባለፈ ደግሞ ከህብረተሰቡም እንደዚሁም ደግሞ የተለያዩ ውጭ ያሉ ባለሙያዎች አሉ። ለምሳሌ ዩኒቨርሲቲ ውስጥ ሊሆን ይችላል፣ ወይም ደግሞ በተለያየ ጉዳይ ላይ ኤክስፐርቲዝ የሚሰጡ ሰዎች ይኖራሉ እና ከነሱ አካባቢ ነው መረጃ የሚገኘው። እንግዲህ ቀደም ባለው ዘመን አሁንም ያው ትሬንድ ተመሳሳይ ነው። ከዚህ በፊት እኔ ባለኝ ልምድ እንግዲህ የጉዳዩ ቀጥተኛ ባለቤቶች ራሳቸው ሳይቀሩ ሚኒስትሮች ለምሳሌ ወይም ሚኒስትር ዴታዎች ሊባል ይችላል ነው እነሱ አንዳንዴ ስሜን ሳጠቅስ ይሄ ነው መረጃ ያለው መረጃ ብለው ሲሰጡ ይታያል። እና እንደዚህ አይነት ልምዶችን አልፈናል። አሁን ላይ ደግሞ ያው መልኩ የተቀያየረ ቢሆንም ተመሳሳይ ነው። ምክንያቱ ምንድን ነው ከተባለ ኃላፊነትን የመውሰድ ፍርሃት ይመስለኛል። እንግዲህ
ለደህንነታቸው አስጊ ባልሆነበት ሁኔታ ውስጥ ሆነው ማንነታቸውን በመግለጽ መረጃ መስጠት የማይፈልጉ ሰዎች መኖራቸውን የሚናገረው ኤርሚያስ ይህም የራሱ የሆነ ሌላ ምክንያት አለው ይላል።
ይሄ ምናልባት ከተለያየ አንግል ልንመለከተው እንችላለን። አንደኛው ጉዳይ ግን ለሚተላለፈው መረጃ ኃላፊነት ላለመውሰድ ወይም ደግሞ በመረጃው ትክክለኝነት ላይ ማረጋገጫ መስጠት አለመፈለግ የሚመነጭ ሊሆን ይችላል። ምናልባት ደግሞ ፋይናሊ ያ ስሙ እንዳይጠቀስ የፈለገው አካል የሚሰጠው መረጃ ትክክል ያልሆነ ሆኖ ከተገኘ ስሙን ስላልጠቀሰ ተወቃሽ የሚሆነው ወይም ኃላፊነት የሚወስደው የሚዲያ ተቋሙ ነው የሚሆነው እና ከእንዲህ አይነት ኃላፊነትም የመሸሽ ጉዳይ ሆኖ ነው የምመለከተው እና ይሄ በጣም አስቸጋሪ ነው ለመገናኛ ብዙሃን ስራ። እንዲህ አይነቱ ልምድ መቀረፍ ያለበት ሁኔታ ነው።
በአማራው ክልል ሸዋሮቢት ነዋሪ ያለው ነባራዊ ሁኔታ ማንነትን ገልጾ መረጃ ለመስጠት የሚያስደፍር አይደለም ይላሉ።
ሰዎች በመንገድ ተናግረ ሁሉ ነገር በግንታራ በማይታወቁ ሰዎች መታገት ይኖራል። በድንገት መከላከያው ራሱ ሞት ይወስዳል። ስለዚህ በተሻለ መጠን እውነቱን ተናግረ
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ ይህ ማንነትን ሳይጠቅሱ መዘገብ ጠቃሚ የሚሆንበት አግባብ ቢኖረውም የጋዜጠኝነትንና የሚዲያ ተቋማትን ተአማኒነት በጣም የሚጎዳ መሆኑን ያስረዳሉ።
በአንድ በኩል ያው የጋዜጠኝነትን ነጻነት ትክክለኛነቱንና ተአማኒነቱን ይፈታተናል። ይሄ በተለይ በጣም ብዙ ጊዜ የሚፈታተን ነው። በተለይ ለተአማኒነት እጅግ በጣም አደገኛ አቀራረብ ነው። ዞሮ ዞሮ ሙያውንም የሚያሳንስ በኋላ ያ ጉዳይ እንደው በተጨባጭ እውነት የማይሆን ከሆነ ያንን የሚዲያ ተቋም በጣም የሚያሳንሰውን ሁኔታ የሚፈጥር ነው። በሌላ በኩል የራሱ ደግሞ የሆነ ጎጎን ያለበት ጊዜ አለ። በተለይ በጣም ግራንድ የሆኑ የሙስና ሁኔታዎች ሲኖሩ፣ አንዳንድ የፖለቲካ ስካንዳሎች እንደዚህ አይነት ነገር ሲኖሩ፣ በተለይ እንዲሁ ስማቸውን መግለጽ የማይፈልጉ ሰዎች ለጋዜጠኞች ሊክ የሚያደርጉበት ሁኔታ አለ። ይሄ ሲዘገብ እናያለን። ይሄ ግን አልፎ አልፎ ነው፣ ብዙ ጊዜ የሚፈጸም ነገር አይደለም።
መረጃን እንደ ልብ ማግኘት በማይቻልበት እንደ ኢትዮጵያ ባሉ አገሮች ውስጥ ጋዜጠኞች እንዲህ ያሉ ችግሮች የሚገጥሟቸው ቢሆንም በዚህ ሁኔታ ውስጥ ቢሆን እንኳ ይህ አይነቱ የዘገባ ልማድ የሚበረታታ አይደለም ይላሉ መምህር መኩሪያ።
ለዚህም ነው ብዙ ሚዲያ ድርጅቶች ኤዲቶሪያል ፖሊሲ የሚባል ነገር አላቸው እና በዛ በኤዲቶሪያል ፖሊሲ ይሄ ሕግ ነው ስነ ምግባር ስለሆነ ይህንን መከተል ስላለባቸው እንደዚህ አይነት እገዳዎችን ያስቀምጣሉ። ስለዚህ ይሄ አንደኛ ለሚዲያው ይጠቅማል፣ ሁለተኛ ለታዳሚውም እጅግ በጣም ጠቃሚ ነው። እንደገና ደግሞ የራሳቸውን የሚዲያ ስታንዳርድ ደረጃ ለመጠበቅ ሲሉ ይህንን እንደው በሚገባ አጠንክረው ሊይዙት ይገባል።
መረጃ ለመስጠት በይፋ የተቋቋመው የመንግስት ድርጅት ኃላፊነቱን በሚገባ ካልተወጣ ይህ ችግር የሚቀጥል መሆኑንም መኩሪያ ይናገራሉ።
በተለይ መንግስት ኮሚኒኬሽን ጽህፈት ቤት ኤጀንሲ ያሉ ድርጅቶች በዚህ በኩል ትልቅ ኃላፊነት አለባቸው። ምክንያቱም እንደዚህ አይነት ነገር እየበዛ ሲሄድ ዞሮ ዞሮ ጉዳቱ ለመንግስትም ጭምር ነው። እንደውም መንግስት የበለጠ ማበረታታት ያለበት በተለይ ሂስ የሚሰጥ መንግስትን ሊመልስ የሚችል ከተሳሳተበት መንገድ ሊያርመው የሚችል አቀራረብ እንዲኖራቸው በማድረግ ዝም ብሎ ተጨባጭ ያልሆነ ሳይሆን ግን በተጨባጭ መንግስትን የሚተች ነገሮች በሚቀርቡበት ጊዜ ብዙ ነገሮች በመንግስት በኩል ሊስተካከሉ ይችላሉ። ለመንግስትም ጥቅም ነው፣ ጉዳት የለውም። ስለዚህ ይሄን መገንዘብ ያለባቸው ይመስለኛል።
ማንነትን ሳይገልጹ የሚሰጡ መረጃዎች የበዙ መምጣት በመገናኛ ብዙሃን ተአማኒነትና ተቋማቱ ለማህበረሰቡ በሚሰጡት ጥቅም ላይ የሚኖራቸው ጎጂ ጎኖች በአገር ሰላምና የመተማመን ላይ የሚፈጥሩት ችግር ከፍተኛ መሆኑን ያነጋገርናቸው ነዋሪዎችና ባለሙያዎች ገልጸውልናል። በዚህ ጉዳይ የመንግስትን አስተያየት እንዲያስደምጡን በስልክና በቴክስት መልእክት የተውንላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዲኤታ ሰላማዊት ካሳን መልሰልን እናገኛለን። አልቻልንም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለቀደመው ዘገባ እናመሰግናለን። የአሜሪካ ድምጽ ራዲዮን ስርጭት ነው እያዳመጣችሁ የምትገኙት። ዝግጅቶቻችን እየተጠናቀቁ ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሴቶች ላይ የሚፈጸመው ጥቃት ድንበርና ባህል ተሻጋሪ ነው። በሁሉም የዓለም ክፍል አለ። በዓለም አቀፍ ደረጃ ሴቶች ላይ የሚደርሰውን ጥቃት ለማስወገድ እንደ አውሮፓ አቆጣጠር ህዳር 25 ቀን በሚከበረውና እንደ አውሮፓ አቆጣጠር ታህሳስ 10 በሚከበረው የሰብአዊ መብት ቀን መካከል ያሉት 16ቱ ቀናት ጾታን መሰረት ያደረጉ ጥቃቶችን ግንዛቤ ለማስጨበጥና ለመከላከል ብሎም ለማስወገድ በሚያስችሉ ውጤታማ መንገዶችን ለመፈለግ ያተኮሩ መሆናቸውም ለዚህ ነው ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። ርዕሰ አንቀጹ በመቀጠል የዚህ ዓመት አጠቃላይ ጭብጥ በሴቶችና ልጃገረዶች ላይ የሚደርስ ጥቃትን ለመከላከል ኢንቨስት ያድርጉ፣ ለዚህም ተባበሩ ወይም ዩናይት የሚል ነው ብሏል። እንደ ዓለም ጤና ድርጅት መረጃ ከሆነ በዓለም ላይ ከሶስት ሴቶች አንዳቸው በሕይወት ዘመናቸው አካላዊና ጾታዊ ጥቃት ይደርስባቸዋል ያለው ርዕሰ አንቀጽ፣ ይህ በጣም ከፍተኛ የሆነ ቁጥር ራሱ እንኳ ምናልባት የችግሩን ስፋት አሳንሶ የተመለከተው ሊሆን ይችላል ብሏል። በጉዳዩ ላይ የዩናይትድ ስቴትስ ዓለም አቀፍ የእርዳታና ልማት ድርጅት USAID አስተዳዳሪ ሰማንታ ፓወር በዓለም ሁሉ ከግጭት ጋር የተያያዘ ወሲባዊ ጥቃት በጣም ብዙ ጊዜ የማይታለፍና ብዙም ያልተዘገበ ወንጀል ነው ብለው መናገራቸውን ርዕሰ አንቀጹ ጠቅሷል። በትጥቅ ግጭቶች በታወቁ ክልሎች የታጠቁና የተደራጁ ቡድኖች ከጦርነቱ ጋር ተያይዞ የተፈጠረውን የትርምስ አጋጣሚ በመጠቀም ሴቶችና ልጃገረዶችን በህገወጥ መንገድ በማዘዋወር በማፈንና በማስገደድ በወሲብ ስራዎች እንዲሰሩ በማስገደድ ላይ ናቸው ሲሉ አስተዳዳሪዋ አክለው መናገራቸውንም የርዕሰ አንቀጹ ጽሑፍ አመልክቷል። እነዚህ ወንጀሎች ብዙውን ጊዜ የማይታዩ ናቸው። ከግጭት ጋር በተያያዘ ለተዘገበው ለእያንዳንዱ ያስገድዶ መድፈር ወንጀል የተባበሩት መንግስታት ድርጅት ከ10 እስከ 20 የሚደርሱ ክሶች ሰነድ አልባ እንደሆኑ ይገምታል ሲሉ አስተዳዳሪዋ ፓወር መናገራቸውም ተጠቅሷል። ከቅርብ ዓመታት ወዲህ የዲጂታል ቴክኖሎጂዎች እኩይ ሰዎችን በማበረታታት እንደ ፖለቲከኞች፣ የንግድ መሪዎች፣ ጋዜጠኞች፣ አክቲቪስቶችና አዝናኞች የመሳሰሉትን በአደባባይ የታወቁ ሴቶችና ልጃገረዶችን እንዲያስጨንቁና እንዲያሳድዱ በማድረግ መደፈርን ጨምሮ ጥቃትና እንግልት እንዲደርስባቸው በማድረግ ችግሩን አባብሰዋል ሲል ርዕሰ አንቀጹ አመልክቷል። የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር በቴክኖሎጂ የተደገፈ ጾታን መሰረት ያደረገ ጥቃት በታሪክ በተገለሉ ማህበረሰቦች፣ አካል ጉዳተኞችን፣ ኤልጂቢቲኪውአይ እና ሰዎችን፣ ዘርን፣ ጎሳን፣ ሃይማኖትን ወይም ንዑሳን የማህበረሰብ ክፍሎችን ጨምሮ ልዩ አደጋዎችን ይፈጥርባቸዋል ብለው መናገራቸውንም ርዕሰ አንቀጹ ጠቅሷል። በዩኤስኤአይዲ በኩል የዩናይትድ ስቴትስ መንግስት ጾታን መሰረት ያደረጉ ጥቃቶችን ለመቀነስ፣ ለመከላከልና ለመፍታት በርካታ ፕሮግራሞችን ይደግፋል ሲሉ የተናገሩት አስተዳዳሪዋ በግጭት አካባቢዎች ሴቶችና ልጃገረዶች ጥበቃ በተለይም በተፈናቀሉ ማህበረሰቦች መካከል በዩኤስኤአይዲ የሰብአዊ ምላሾች ውስጥ ቅድሚያ የሚሰጠው ቁልፍ ጉዳይ ነው። ግጭት በሌለበት ሁኔታ የሴቶችና ልጃገረዶች በፖለቲካዊ ሰላም ግንባታና የሽግግር ሂደቶች ውስጥ አስተማማኝና ትርጉም ያለው ተሳትፎ እንዲኖራቸው እንሰራለን ማለታቸውንም ርዕሰ አንቀጹ አመልክቷል። በመጨረሻም ጾታን መሰረት ያደረጉ ጥቃቶች የሴቶችን ህዝባዊ ተሳትፎ መድረኮች ለመገደብ ያለመ ነው። ሴቶች በሲቪክ፣ ማህበራዊ፣ ፖለቲካዊ፣ ህጋዊና ኢኮኖሚያዊ ጥረቶች ላይ ለሚኖራቸው ተሳትፎ ጉልህ እንቅፋት ይፈጥራል ያሉት አስተዳዳሪዋ ፓወር፣ ስለዚህ እነዚህን 16 የንቅናቄ ቀናት ስንጀምር ጾታን መሰረት ያደረጉ ጥቃቶችን ለማስወገድና የሴቶችና ልጃገረዶች መሰረታዊ መብቶች በህብረተሰቡ ውስጥ ሙሉ በሙሉና በአስተማማኝ ሁኔታ የመሳተፍ መብታቸውን ለማስጠበቅ በድጋሚ በድጋሚ ቃል እንግባ ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮቻችንና ተመልካቾቻችን ለዛሬ ያዝናቸው መሰናዶዎች በዚህ ተጠናቀዋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። በቅንብሩ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ናት። በመላ ባልደረቦቼ ስም መልካም ምሽት፣ መልካም ሳምንት እንዲሆንላችሁ እመኛለሁ።